ቅኔ በኢትዮጵያውያን አድባራትና ገዳማት በገብረ ዮሐንስ ገብረ ማርያም 1992 ዓ.ም ላይ የተጻፈ። በቤተክርስቲያን የተለየ ክብለ ጊዜ ተሰጥቶት ቅኔ ከመንፈሳዊ አገልግሎቶች አንዱ ሆነ ጀምሮ የተለያዩ ያቀራረብ ዘርፎች ተዘጋጅተውለታል። የኢትዮጵያ ቤተክርስቲያን አድባራትና ገዳማት ይታወቁባቸው ከነበሩት የመንፈሳዊ አገልግሎት ክብሎች አንዱ ቅኔ ነው። የአንዱ ደብር ወይም ገዳም ክብረ በዓል በተከበረ ቁጥር በተለያዩ ክብሎች የሚገኙ ገዳማትና አድባራት የክብረ በዓሉ ተካፋዮች ይሆናሉ። የተለያየ አገልግሎት ድርሻም ይኖራቸዋል። ማለትም የቅዳሴ፣ የንሺ፣ የምራትና የቅኔ አገልግሎቶች ለነሱ ይሰጣሉ። ለማስረጃም ያህል የህዳር ጽዮን በዓለ ንግስ በአክሱም ሲከበር የዋዜማው ቅኔ ከነ ቅዳሴው ለደብረ ዳሞ፣ የዕለቱ ቅዳሴ ለደብረ ሊባኖስ፣ ቅኔው ለእነ መርጡ ለማርያም ወይም ለተድባበ ማርያም ሊመደብ ይችላል። በሚሰጠው አገልግሎት ገዳሙን ወክለው የሚላኩት ግለሰቦች አይነቀፉም ወይም አይመሰገኑም። ነቀፋውም ሆነ ምስጋናው የሚሰነዘረው ለላካቸው ገዳም ወይም ደብር ነው። ምክንያቱም ተወካዮቹ ራሳቸው እንደፈለጉ የተላኩበትን የአገልግሎት ዘርፍ አያከናውኑም ነበር፣ መመሪያ ይሰጣቸዋል። ይልቁንም ቅኔን በተመለከተ ልዩ ጥንቃቄ ይደረግ ነበር። ሌሎቹ የአገልግሎት አይነቶች በየአመቱ አይለወጡም፣ ቋሚዎች ናቸው። ቅኔ ግን ሁልጊዜ አዲስ እየሆነ ነው የሚቀርበው። በመሆኑም ልዩ ዝግጅት ይደረግበት ነበር። በደብሩ ወይም በገዳሙ የሚገኙ መምህራን ተወያይተው ቅኔውን ያቀነባብሩታል። ያ በጉባኤ የተዘጋጀው ቅኔ ለተወካዮቹ ይሰጣል። ተወካዮቹም በተላኩበት ቦታ ስም የተሰጣቸውን ቅኔ ያበረክታሉ። ስለዚህ የተወካዩ ስም ተጠቅሶ እገሌ ይህን ቅኔ ተቀኛ ይባለው ነበር። ተወካዮቹም በተላኩበት ቦታ ስም የተሰጣቸውን ቅኔ ያበረክታሉ። ስለዚህ የተወካዩ ስም ተጠቅሶ እገሌ ይህን ቅኔ ተቀኛ ይባልም ነበር። የእገሌ ደብር ወይም ገዳም ካህናት የተቀኙት ቅኔ ተብሎ ይጠቀስ ነበር እንጂ። ያ በብዙ መምህራን የሚዘጋጀው ቅኔ በትምህርት ሰጭነቱና በንባቡ አሰካክ እንዲሁም በምስጢሩ ለተተኪው ትውልድ ከፍተኛ መንፈሳዊ ታድሶ የሚሰጥ ነበር። ይህ አይነቱ ዝግጅት የቀረበት ዘመን ባይታወቅም ከ19ኛው ክፍለ ዘመን መጀመሪያ ጀምሮ እንደሆነ ይገመታል። ከ19ኛው ክፍለ ዘመን በፊት በኢትዮጵያ ቤተክርስቲያን ገዳማትና አድባራት ይገኙ የነበሩ ካህናት በሙሉ በተሟላ እውቀት ነበራቸው። በማንኛውም የቤተክርስቲያን ትምህርት የበለጸገ እውቀት ሳይኖራቸው ወደ ገዳም አይገቡም ነበር፣ ምንኩስናም አይፈቀድላቸውም። የአድባራት አገልጋዮችም እንዲሁ በሁሉም የቤተክርስቲያን ትምህርት የጠለቀ እውቀት መኖር ከላይ ለተጠቀሰው የህብረ ዝግጅት አይነተኛ ምክንያት ነበር። በቤተክርስቲያን ሙያ ብዙ ለውጥ ታይተዋል። በብዙ ጥረት ከፍተኛ የቤተክርስቲያን ትምህርት ባለቤት መሆን በተወሰኑ ግለሰቦች ብቻ ተወስኖ ቀርቷል። በአንዱ ገዳም ወይም ደብር በቂ እውቀት ያላቸው መምህራን ማግኘት እንደ ብርቅ ታየ። ብዙ መነኮሳት ወይም ብዙ ካህናት ቢኖሩም ምንም ትምህርት የሌላቸው ናቸው። ስለዚህ ገዳማቱንና አድባራቱን የሁከትና የብጥብጥ መድረኮች እንዲሆኑ አድርገዋቸዋል። ሰላም ሰፍኖባቸው የሚገኙ እጅግ ጥቂቶች ናቸው። በእነዚህ ቦታዎች ሰላም መጥፋት የቤተክርስቲያንን ምሁራን አርቋል። የኢትዮጵያውያን መምህራን በገዳም ወይም በደብር ከመቀመጥ ይልቅ በገጠር መቀመጡን ይመርጣሉ። አልፎ አልፎ ግን በየአድባራቱና በየገዳማቱ ለመቀመጥ የመረጡ ምሁራን አልታጡም። ከዚህ ጊዜ ጀምሮ ነው በሊቃውንቱ ጉባኤ ያዘጋጀው ቅኔ በተወካይ ተልእኮ በክብረ በዓላት በላኪው ቦታ ስም መነገሩ የቀረው። ከላይ እንደተገለጸው አንዳንድ ምሁራን በግድም ይሁን በውድ በገዳማትና በአድባራት ይኖሩ ነበር። እነዚህ ምሁራን በግላቸው ያዘጋጁትን ቅኔ ይቀኙ ጀመር። ለስሙ ለክብረ በዓል ሲላኩ ያሉበትን ቦታ ወክለው ነው። ቅኔው ግን የግላቸው ይሆናል። በዚህ መሰረት በጉባኤ ቅኔን ማቀነባበር እንደ ትልቅ ነውር ተቆጠረ። አብዛኛው የሚነገረው ቅኔ ፖለቲካዊ ነው ወይም ደግሞ የግል ኢኮኖሚያዊና ማህበራዊ ኑሮ ችግር መግለጫ ሆኗል። ትምህርት ሰጭነቱና እግዚአብሔርን የማምለክ መግለጫነቱ ጨርሶ ተረስቷል። ብዙዎች ቅኔን ያውቃሉ ከተባሉ ማንም ጠያቂ እንደሌላቸው ስለተረዱ ወዲያውኑ ከመቅጽበት ቅኔን ያወርዱታል እንዲባሉ የሆነውና ያልሆነውን መቀባጠር የዘወትር ተግባራቸው አድርገውታል። ወዲያና ወዲህ እየተወራጩ መጠን የሌለው ጩኸታቸው ሲያስተጋቡት አእምሮ ያለው ያዝናል፣ ይተክዛል። የእነሱ ቢጤ የሆነው አእምሮ ቢስ በጩኸታቸውና በመዝለላቸው ብቻ አድናቆቱን በጋለ ጭብጨባ ይገልጽላቸዋል። 17ኛው ክፍለ ዘመን የጎንደር አድባራት ካህናት በህብረት አዘጋጅተው ያቀረቡት ቅኔ በአንድ ሰው እንዲቀርብ ያደርጉ እንደነበር የሚያረጋግጡ ማስረጃዎች አሉ። ከማስረጃዎቹ አንዱ በእቴጌ ምንትዋብ ዘመን የተፈጸመው ይገኛል። በዘመኑ የጎንደር ርዕሰ አድባራት ደብረ ብርሃን ስላሴ ነበር። ነገር ግን እቴጌ ምንትዋብ ግብር ባስገቡ ጊዜ የደብረ ብርሃን ካህናት በቅድሚያ ሳይሆን ዘግይተው እንዲገቡ ተደረገ። እነሱም ስለተፈጸመው ስህተት በግብዣው ላይ ለመግለጽ አንድ ስላሴ ቅኔ አዘጋጅተው በህብረት ማለት ነው ከመካከላቸው የተመረጠው አንባቢ እንዲያነብ አድርገዋል። ቅኔው ቀጥሎ ያለው ነው። ርዕስ ደብረ ብርሃን እግረ ኮነ ውስተ ቤትኪ ርዕስ ደብረ ብርሃን እግረ ኮነ ውስተ ቤትኪ ንግስተ ነጋሲ ዮሐንስ ነጋሲ ዛወረ ሰኪ መንበረ እስመዮም እደ ጽዋኤሁ ድህሪተ ተአስረ እንዘ እይሰርቅ ምንተ ጥሪተ ሐሰት ነውረ ዝንቱሰ ግፍ እመተ ነግረ አእይንቲስማ ኩሎ ነገረ ዋይዛን ይርአያ አድባረ። ይህ ቅኔ በግለሰብ ስም ሳይጠቀስ የደብረ ብርሃን ስላሴ ካህናት ቅኔ እየተባለ ይነገራል። እስከ ሃያኛው ክፍለ ዘመን ድረስ አጋማሽ ዘመን ድረስ ማለት እስከ ሃያኛው ክፍለ ዘመን አጋማሽ ድረስ ከጥንት ጀምሮ ሲያያዝ እንደመጣው ስመጥር የቅኔ መምህራን አልጠፉም ነበር። መምህር ገብረ ሕይወት፣ መምህር እጹብ፣ መምህር ገብረ መድህን፣ መምህር ብዙአየሁ ከእነሱ የሚጠቀሱ ናቸው። ከእነሱ በአንዱ የመማር እድል የገጠመው ሁሉ የግዕዝን ሂደት ሊረዳ ይችላል። ከዚህ በላይ ከተጠቀሱት መካከል ዘግይተው በሞት የተለዩት መምህር እጹብ ናቸው። መምህር እጹብ በዋድላ በጎጃምና በጎንደር እየተዘዋወሩ ለ50 ዓመታት ያህል ቅኔን አስተምረዋል። እኒሁ ሊቅ በተርጓሚ መጻሕፍትና በያሬዳዊ ዜማ ይቀርህም የማይባሉ ነበሩ። ከሚቀኟቸው ቅኔዎች ምስጢር ብቻ ሳይሆን የግዕዝን ሰዋሱ መማር ይቻላል። የቅኔው አስተካክ እጅግ ያስደንቃል። አጣጣሉና ንባቡ የጥንታዊቷን ቤተክርስቲያን ትዝታ በተመስጦና በአይነ ህሊና እንድትጎበኝ ያስችላል። ብዙ ሰዎች በጎጃም በሸዋ በጎንደር በአካባቢና በሌሎችም በቅኔ መምህርነት ተመድበው ብዙ ዓመታትን ካሳለፉ በኋላ ከያሉበት ቅኔያቸው ይደርሳቸውና የንስሐ ያህል ለካስ ራሳችንን በራሳችን ስናታልል ኖረናል እያሉ ያሳለፉትን ጊዜ በጸጸት እያስታወሱ በመምጣት እንደገና ወደ ተማሪነት ይለወጡ ነበር። የመምህር እጹብና የመምህር ብዙአየሁ ቦታዎች ቅርበት ነበራቸው። የኔታ ብዙአየሁ አገባብን ያስተምሩ ነበር። በዋሸራው የቅኔ መንገድ ሰልጥነው ለቅኔ መምህርነት የበቁ ሁሉ ወደ የኔታ ብዙአየሁ ይሄዱ፣ አገባብ ይመሩ ነበር። የኔታ ብዙአየሁ አገባቡን ካስተማሯቸው በኋላ በቃል የተማሩትን አገባብ በተግባር ለመተርጎም የሚችሉት የመምህር እጹብን የቅኔ መንገድ ያውቁ እንደሆን ብቻ መሆኑን ይመክሯቸው ስለነበር በእሳቸው ምክር ብዙዎች ወደ የኔታ እጹብ እየሄዱ የቅኔ እውቀታቸውን አስፋፍተዋል። ቅኔን ያህል ሙያ መምህር እጹብ በቀላሉ አይመለከቱትም ነበር። በማህሌት ጊዜ ቤተክርስቲያን የሚገቡ የቅኔ ምሁራን ሁሉ ተጠበው ተጨንቀው ያዘጋጁትን ቅኔ ይዘው እንዲገቡ አጥብቀው ይመክሩ ነበር። ብዙዎች በመመጻደቅ ራሳቸውን ለማወቅ ከማይችሉበት ደረጃ እንደደረሱ ይስተዋላል። ምንም ሳያስቡ ተመሪው ከቀረበ ጊዜ ጀምሮ ብቻ ከመቅጽበት እንደሚያወርዱት ለመምሰል የአሉባልታ ድምፅ ያሰማሉ። ለእግዚአብሔር በሚቀርበው ምስጋና ላይ የራሱን ክብር ብቻ ለማስተዋወቅ መጣር ምንኛ ስህተት መሆኑን ብንረዳው በተሻለ ነበር። ቅኔ በውስጡ ስብከትን፣ ዶግማንና ሌሎችን የክርስቲያንን ምስጢራትን ያቀፈ ነው። በተቻለ መጠን ነቀፋና ትችት እንዳይገባበት መጠንቀቅ ያስፈልጋል። ይህ የምስጋና ክፍል ከቅዱስ መጽሐፍ የመነጨ ነው። ሰብህዎ ለእግዚአብሔር ስብሐተ አዲሰ የሚለው የቅዱስ መጽሐፍ አረፍተ ነገር ነው መሰረቱ። ይህን ሁሉ በመገንዘብ መምህር እጹብ ራሳቸው የከንቱ ውዳሴ መግለጫ የሚያደርጉትን ሰዎች ከመቃወም አልፈው ይገስጿቸውም ነበር። እሳቸው ተግሳጽ እውነትን ከመመስከር የመነጨ ነው። ራሳቸው ቤተክርስቲያን ሲቀኙ እግዚአብሔርን መፍራት መሰረት አድርገው ስለሆነ የሚቀኙት የተመስጦ መንፈስ ከፊታቸው አይለይም ነበር። ከእሳቸው የተማረ ሁሉ አባባላቸውን ይገነዘበዋል። ሌሎች ግን በተቃውሞ መንገድ ነው የሚቀበሉት። ከተሞች እየበዙ በሄዱ ቁጥር በኢትዮጵያ ሰዎች ከገጠር ይልቅ በከተሞች ተሰባስበው መኖርን ይመርጣሉ። አውራ ጎዳናን ተከትለው የንግድ ማዕከላት የሆኑ ቦታዎች በአጭር ጊዜ ውስጥ ወደ ከተማነት ሲለወጡ ይታያል። ከከተማ ነዋሪዎች መካከል የተወሰኑ ግለሰቦች በከተማ ሳይሰሩ መኖር እንደሚቻል የሚያምኑ መከሰት የግድ ነው። እንደዚህ ያሉ ሰዎች ዞሮ ዞሮ በኢትዮጵያ ቤተክርስቲያን የአገልግሎት እቃዎች ወይም ንዋየ ቅድሳትና ማጭበርበራቸው የማይቀር ነው። ንዋየ ቅድሳቱን ከመርካቱ እየገዙ ህዝበ ክርስቲያኑን ያታልሉበታል። ከዚሁ ጋር ቅኔንም በተሳሳተ መልኩ ይጠቀሙበታል። ጥቂት የቅኔን መንገድ ያጠኑ የቅኔ መምህር ነኝ ይላሉ። ተባራሪ አንዳንድ የጥንት ቅኔ ሰምተው ከሆነ ቅኔ ተቀኝቻለሁ ወዘተ እያሉ ቤተክርስቲያኑ የውስጥ አገልግሎት ሳይቀር በመግባት ያለምንም ፍርሃት የአስመሳይነት ህይወታቸውን ሲመሩ ይታያል። ድጓ ቅኔ ነው፣ ሰዓታት ቅኔ ነው፣ ምህላ ቅኔ ነው፣ ቅዳሴም ቅኔ ነው። የእግዚአብሔርን ፈቃድ መሰረት በማድረግ በንጹህ ልቡና እግዚአብሔርን ለማገልገል የሚፈጸመው ሁሉ ቅኔ ነው። በግጥም እየቀረጹ የሚያቀርቡት አሽሙር፣ ሽሙጥ፣ ሰውን ማሞገስ ወይም ማጥላላትና ሌላም ይህን የመሰለ ሁሉ በቅኔ ቦታ ስፍራ የለውም።